ክፍል ሁለት ፕሮግራማችን አሁን ይጀምራል። በአቤ ኩበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ መጽሐፍ አንድ ለናቱን ትረካ ክፍል 7 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። ታሪካዊ ልቦለድ ከአቤ ኩበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነፃነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አብዴ ጉበኛ
ብሎ ፈረስ ካሳ ብሎ ስም አርባር ቢሸብራል ኢየሩሳሌም እኔ ማዩ ተርከባይ የምሸሽ ፈረስ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ተርከባይ የምሸሽ
ወይዘሮ ተጠገብ ከልጃይሉ ጋር ተቆይቱበት ጊዜ እንዲህ ያለ ነገር ሲያደርጉ ያዩአቸው በዚህ ቀን ብቻ ስለነበር ወደሳቸው ቀረቡና የዛሬው ቃ መጠራረልስ አስፈራኝ ሲትኩዙ አሰቡ አሉ ወይዘሮ ተጠገብ እንደ ቀልድ አድርገው እንደኔ 15 አመት ተወዝፎ ስንኩል የሆነ ሰው ደሞ ይጓዛል ብለሽ ነው? አይቱ እንኳ የማስቀፉ ድርሻ ይቅርብኝ ብሎ ስንት ቃየ ወጥታ አጠፋብኝ። ለዚህ ነው ቃዎችን እየጠራረስኩ የማስቀምጣቸው አሉ ልጃይሉ በፊታቸው ላይ አንድ ብቻ ነገር እየተነበበ። አይቱስ አልተቻለም አሉ ወይዘሮ አትጠገብ። እስቲ ያንን ልጅ ላሽከሮች ተጫቸውና በውሃ ያርሱት ቶሎ እንዲርስ ውሃውን አሙቀው እንዲነፍስ ንገሪያቸው አሉ ልጃይሉ ከባቱ ላይ ተሰቅሎ ሲኖር በትህ የተቆረውን ያውራና የውል ክፋልት ጥቅል እያመለከቱ ወዘለት ተጠገብ እሺ ብለው ልጁን በዘንግል ማውረድ ወደ ባቱ እንደንጋጠጡ አውራ እንኳ ሳይበላሽ አይቀርም ውሃ ሲነካው ይበጣጣስ ይሆናል ብዙ አመቱ አይደል አሉ ልጃይሉ አይ ያውራ ለተኮ በጣም ፍራም ነው አሁን ላይው በጥይት የተቆረ ቢመስልም በውሃርሶ ሲሰነጠቅ ውስጡ ልክ ሆኖ ነው የሚገኝ አሉ ወይዘሮ አትጠገብ እሺ እስኪ ለሁሉም ወርዶ ቶሎ ይነገር አሉ ልጃይሉ ወይዘሮ አትጠገብ ልጁን አውርደው ገረዶች ምግብ ወደሚያስበስሉበት ጎጆ ወሰዱት። በዚህ ጊዜ ህፃኑ በድንገት ምርር ብሎ አለቀሰ። ልጃይሉ ወደ አልጋው ቀረብ ብለው ሲያለቅስ አብሮ የሚያፈናጥራቸው እጆቹንና እግሮቹን እየተመለከቱ ዝምበል ዝምበል እያሉ የማያውቁበትን ህፃን ማባበል ጀመሩ። ከንፈሮቻቸውን እያጋጠሙ ሲትጥ የምትል ድምፅ በማሰማት ሳቅ በማሳየት ግንባራቸውን ወደ ላይ ቁጥር በማድረግና በመፍታት ሳሉን ዝም ማሰኛለሁ ብለው ቢሞክሩ ከጩኸቱ ሊያቆሙት አልቻሉም። እሳቸውም ወይ ያልፍልሃል ወይ ሙተታርፋለህ ግድ የለም አትጩህ ሲሉ በከፍታ ተናገሩና ወደ በሩ ቀረብ ብለው ሰማሽ ወይ አንቺን ነው አትሰሚ አሉ። አቤ አሉ ወይዘሮ አትጠገብ ወደ ቤት እየመጡ ልጁ አስቸገረኝ እኮ ምን ነካው ይህን ሁለት ቀን አመሉ ተለውጧል እስቲ ቶሎ ጡት ስጪው። ልጃይሉ ወይዘሮ አትጠገብ ላይ የዘመዶቻቸውን የባልነት ወግ ተከትለዋል። ወለተ ተክሌን በስሟ ወለተ ተክሌ አንዳንድ ጊዜም በተለይ ብቻቸውን ሲሆኑ ወለትዬ እያሉ ይጠሯት ነበር። ወይዘሮ አትጠገብ ግን አብዛኛው የክፍለ ሀገሩ ህዝብ እንደሚያደርገው አንቺን ነው ሰማሽ ወይ ስምኝ እንጂ ሰማያለሽ እያሉ ከሚጠሯቸው በስተቀር ከሰው ጋር ሲጫወቱ እሱ እንዲህ አርጋ ባስ ባለ ጊዜ ባለቤቴ እንዲህ ፈጥራ ከሚሉ በቀር አንዲት ቀንም አትጠገብ ብለው ጠርተዋቸው አያውቁም። ይህ ልማድ ብዙዎች ሰዎችን ብዙ ጉድ ሰርቷል። ለምሳሌ አንድ ሰውዬ በዳኛ ፊት ቀርቦ ራሱና ሚስቱ የሚፈለጉበት ምክንያት ስለነበር ስምህ ማን ነው ብሎ ዳኛው ጠየቀ። ጣሰው አለ ተጠያቂው ሰው። ጣሰው ማን? ጣሰው አሸብር። የባለቤቴ ስም አለ ዳኛው። የባለቤቴ ስም አለ ጣሰው አንገቱን ወደ መሬት ደፍቶ እያሰበ። ቢያስብ የሚስቱ ስም ትዝ አለው አለ። ጊዜ በጀብህ እኮ አለ ዳኛው ጣሰውን እየተመለከተ። ትዝ አለኝ ብሎ እኮ ነው ጌታዬ። የሚስት ስም ምን ላድርግ ጌታዬ? ልጆች የሚጠሯት እማማ ብለው ነው። ዘመዶች የሚጠሯት እኔን ስታገባ ባወጡላት ሌላ ስም ነው። እኔ የምጠራት አንቺ እሷ እያልኩ ነው። እውነተኛውን ስሟን ሲጠሯት የምሰማ አንዳንድ ቀን ብቻ ነው። ስለዚህ አሁን ትዝ አልላለኝ ብሎ አቶ ጣሰው ሲናገር በዚያ የነበረው ሰው ሁሉ በሳቅ አወቃ። ዳኛውም አብሮ ሲስቅ ቆይቶ ሳቁን ሲጨርስ ታዲያ ምን ይሻላል አለ። ጎረቤቶቼ ከዚህ አሉ እንድጠይቅ ይፈቀድልኛ ጌታዬ አለ ጣሰው። አሁንም ሳቁ ነጎደና ሂዶ እንዲጠይቅ ተፈቀደለት። ጣሰው ከጎረቤቶቹ ሁለቱ ቁመው ወደሚነጋገሩበት ቦታ ሂዶ አዋ መሸሻ፣ እባክህ አንድ ነገር ንገሩኝ አለ። ምን ነገር አለ አቶ መሸሻ ታላቅ ጉዳይ መስሎት። የእሷ ስም ማን ነበር? የማን የእሷ? የኔዋ ነዋ። የምን ያንተዋ? ጣሰው ባለቤቴ ለማለት እንኳ ስላፈረ ቀስ ብሎ የባለቤቴ ነዋ አለ። ልቻይሉ የዚህ አይነቱ እድል ይድረሰኝ ብለው ነው መሰል ወይዘሮ ስትጠገብን ቢሞቱ በስማቸው አይጠሯቸውም ነበር። ስለዚህ አንቺን ነው ትዘምኛለሽ ብለው ጠሩ። ወይዘሮ ስትጠገብ ሕፃኑን አጥብተው እንቅልፍ ሲወስደው ቀስ አርገው አስተኙና ሲነሱ እስቲ ልጡርሶ እንደሆነ አምጪልኝ አሉ ልጅ ኃይሉ። ወይዘሮ ስትጠገብም ወጡና የራሰውን ልጥ ይዘው መጡ። ልጅ ኃይሉ ከአንድ አጎዛ ላይ ቁጭ ብለው ያን የራሰ ልጥ በእጃቸውና በጥርሳቸው እየሸነሸኑ በእግራቸው ረግጠው ይዘው የቱቻ ገመድ እንደሚፈትል ሰው ሸረብ ሸረብ ያደርጉት ጀመር። አምስት ስድስት ክንድ የሚሆን ከፈተሉ በኋላ እንደገና በአንድ በኩል ገመዱን በአንድ በኩል ልጡን አድርገው እየፈተሉ ገመዱን ሶስት ሽርብ አደረጉት። ሶስቱን ሽርብ ገመድ ፈትለው እንደጨረሱ በካስማ እንጨት ላይ እየጠመጠሙ ሲያለሰልሱት ቆዩና ከተቀመጡበት ብድግ ብለው አንቺ ገመድ ዛሬ ስራሽን መፈጸም አለብሽ አሉ ቀስ ብለው። ልቻይሉ ቀኑን ሙሉ በዚህ ሁኔታ ዋሉ። ወይዘሮ ስትጠገብ ግን ያ ሁሉ ያልተለመደው ጉድጉድ ለምን እንደሆነ አልገባቸውም ነበር። መቼም ዳቦ ቆሎ ባንድ ቀን አይደርስ፣ እስቲ ሁለት ሶስት ቂጣዎች ጋግሪ አሉ ልጅ ኃይሉ በድንገት። የት ይሄዳሉ አሉ ወይዘሮ ስትጠገብ። ኋላ ነግርሻለሁ፣ አንቺም አብረሽኝ ስለምትሄጂ ሁሉ እንኳ ባይቻል ጥቂቶች ልብሶችሽንና ቂጣዎችሽን ጠራርሺ አሉ ልጅ ኃይሉ። ምን ሽብር መጣ አሉ ወይዘሮ ስትጠገብ ቀስ ብለው። የሄሮድስ ሽብር መጥቷል፣ ብቻ ቆይ ኋላ ነግርሻለሁ አሉ ልጅ ኃይሉ። ወይዘሮ አትጠገብ ግራ ገባቸው። ደርሷል እነግርሻለሁ፣ አሁን እቃሽን አዘጋጂ አሉ ልጅ ኃይሉ። በዚያ ያሉት ሌሎች ሰዎች ቀርቶ ወይዘሯት ተጠገብ ራሳቸው ነገሩን ሳይቆጥ በልቻይውና ወይዘሯት ተጠገብ ብቻ ትንሽዎቹ ቃዎች ተጠራዘው ቂጣዎቹ ለቁንጦት እንደሚበሉ ያህል ተጋግረው አመሹ። ወይዘሯት ተጠገብና ልጅሃይሉ ብቻቸውን በጉጆቸው እንደተቀመጡ ከምሽቱ ሁለት ሰዓት ግድም በሚሆን ጊዜ ላይ አንድ ልጅ እግር ሰውዬ ወደ ልጅሃይሉ ቤት መጣ። ሰውዬው ገብቶ የአክብሮት ሰላምታ እንደሰጣቸው ወይዘሯት ተጠገብ ቀና ብለው በደንብ ሲያዩት ትንትናውን ወደ ቤታቸው መጥቶ ከልጅሃይሉ ጋር በቆይታ ሲጨዋወት የቆየው የደጃች ማሩ አሽከር መሆኑን ተረዱ። ዛሬም ጨዋታ እንዳላቸው እንዳላሰናክል ብለው ወይዘሯት ተጠገብ ወጥተው ወደ ማድ ቤት ሄዱ። ቢሆንም በልባቸው ምን ይፈልጋቸው ይሆን እያሉ ማሰባቸው አልቀረም። ወይዘሯት ተጠገብ እንደወጡ ተቀመጥ እንጂ እኔ ወንድም ተቀመጥ አሉ። ልጅሃይሉ እሺ እቀመጣለሁ ብሎ ከአንድ መደብ ላይ ቁጭ አለ። እኔ ተዘጋጅቻለሁ፣ እንግዲህ ዛሬ መሄዳችን አይደል አሉ ልጅሃይሉ። ዛሬማ ተቀረን መላው ሁሉ ውሃ በላው ማለት ነው። እንደነገርኩት በምንም ሁኔታ ሰርቄ እንዳወጣ የተሰጠኝ ጊዜ እስተነገ ብቻ ነው። በእነዚህ ቀኖች ውስጥ ግን ያስፈልገኛል ያልኩትን ሁሉ እንዳገኝ ተደርጓል። ገረዶችን የምደልልበት ብዬ ብዙ ወቄት ወርቅ ተቀብያለሁ። ሰው ያልገኝ ወይም ጭነት ሆኖ ሰው የተከተለኝ እንደሆን የምገልበት ጥሩ ነፍስ ያስፈልገኛል ብዬ ተቀብያለሁ። ከፈረሶች ውስጥ ያስፈልገኛል ያልኩትን ማንኛውንም ፈረስ እንድጭን ተፈቅዶልኛል። ስለዚህ በዚህ አጋጣሚ ጊዜ ታልሰራንበት ይህን የመሰለ አጋጣሚ ዳግመኛ የሚያገኙ አይመስለኝም። ልጁም በዚህ ሰሞን ውስጥ በምንም ሁኔታ ሊሰረቅባችሁ ይችላል አለ የደጃዝማች አሽከር። መልካም ነው እንግዲህ እኔማ ምን አለኝ ብለህ በምትለኝ ሰዓት እንሳለሁ አሉ ልጅሃይሉ። እኔ ይኸው መውጣቴ ነው። ብቻ ካቡን እንዴት ትወጡታላችሁ? መውጣት የምትችሉበት ያስቸግራል እንጂ አብረን ስንወጣ እንዳንጠረጠር እኔም በምስራቅ በር ታለው ትልቅ ግራር ስር ትጠብቁኝ ነበር አለ አሽከሩ። ለካቡ ስለና መውጫ አንቸገርም። በጉጆችን ጀርባ በኩል በቀደም ለተነዶ ገና ስላልተሰራ ምንም ሳንቸገር ተራምደነው እንዳልፋለን አሉ ልጅሃይሉ። እንደዚህ ሆኗል። ይህማ እግዚአብሔር መንገዱን አዘጋጅቶሎታል ማለት ነው። ጊዜው ሰላም ሆነና ካፈርሶ ሳይሰራ ሲያድር ደጃች ማሩ ዝም አሉ ማለት ነው። ቀድሞ ከዚህ ታላቅ ምሽግ በአንዲት አቅጣጫ ድንጋይ ወድቃለች የተባለ እንደሆነ በእሷ ምክንያት ካቡን ሁሉ ሳያስጠባብቁ አያድሩም ነበር። አሁን ሰውን አራምዶ ለማሳለፍ እስኪችል ድረስ ዝም ብለው ታዩ። እግዚአብሔር ብዙ ሳያምልጥ ብሎ ነው። ራሳቸው መጣፍ ሲደግሙ እንኳ 10 በሮች ያሉት ቤት ያለው አንድ ባለጠጋ 9 ዘግቶ አንዱን ቢተው በዚያው በአንዱ ብቻ ሌባ ገብቶ ያለውን ሀብት ሁሉ ሊወስድበት ይችላል። ስለዚህ አንዱ ክፍት ተሆነ የዘጠኙ መዘጋት ዋጋ የለውም። ታሰብቱ ቃለ ተውሪቱ ዘጠኙን ፈጽሞ አንዱን ቢያፈርሱ ሁሉም እንደፈረሱ ይቆጠራል ይሉ ነበር። አሁን በአራቱ ማዕዘን ያሉት በሮቻቸው ሁሉ በጥብቅ ተዘግተው በዘበኞች ሲጠበቁ በጓሮ ባለው ቀዳዳ ሊሰረቁ ነው። ነገ ምን ይሉ አለ አሽከርየው እንደ መሳቅ እያለ። ይህንስ ነገር እሺ መንገድ ያዘ። አሁን ሐሳብ የሆነብኝ አንተው ነው አሉ ልጅሃይሉ። የኔ ግዴለትም እንዴት አሁን በአሁኑ ዘመን አሽከርነት ይጠፋ ብለው ደምቢያና የማሩ ቤት ቢቀሩ ጎጃ ብሻገር ጎሹ፣ ስሜን ብሄድ ውቤ፣ ሸዋ ብሻገር ሳህለስላሴ፣ ትግሬ ብሄድ ሰባጋዲስ እያሉ ምን ሆናለሁ? በማሩ ቆርቤ ያለው 6 ዓመት ሙሉ አገር ብያገኘው ትር የዘወትር ስድብና ጠፊ ነው አለ የደጃዝማች ሎሌ። እሱስ አሁን አሉ ልጅሃይሉ። አሽከሩ የተናገረው ልክ ነበር። በዚያ ዘመን በአንድ ጠቅላይ ግዛት ነፍስ ገሎ ቤት አቃጥሎ ሰርቆ ነጥቆ ወደ ሌላው መስፍን ግዛት መሻገር ከቻለ ያንድ ደግና አቀባበል ከሚያገኝ በቀር ሌላ ችግር አያጋጥመውም። እነዚያ መሳፍንት ለዘመቻ በተንቀሳቀሱ ቁጥር በዘመቱበት ክፍለ ሀገር የሚኖረውን ህዝብ ጨፍጭፈው ሀብት ንብረቱን ዘርፈው ቤቱን አቃጥለው በጠቅላላ ጥፋት ላይ ጥለውት የሚሄዱት አንሶ በአንዱ ክፍል ወንጀል የፈጸመውን ጥፋተኛ የሌላው ክፍል በክብር እየተቀበለ ስለሚያኖረው ያ መከረኛ ሰላማዊ ህዝብ በወንጀለኞች ብዛት እንደታወቀ ይኖር ነበር። ሰው ያለ እህልና ያለ ልብስ መኖር ስለማይችል በልማድ ይሰራ ይዘራ ያጭድ ያመርት ነበር እንጂ ዘመኑ ሁሉንም ወንበዴ ለመሆን የሚያስመኝ ሰላም ማረፊያና መጠጊያ ያጣችበት ዘመን ነበር። በዚያ ዘመን የኢትዮጵያ ህዝብ ከአረብ ከቱርክ ከግብፅ ጋር በየጊዜው እየተዋጋ ከመገኘቱ በላይ በአንዱ ክፍል ገብ ሲል በሌላው ክፍል የእርስ በርስ ጦርነት እየተነሳ ኢትዮጵያውያንና ኢትዮጵያውያን ሳይፋጁበት የሚያልፍ ጊዜ አልነበረም። በአገራችን ውስጥ ከመሬቱ ስፋት ጋር ተመጣጣኝ የሆነ የህዝብ ብዛት ሳይገኝ የቆየውም በወባው በወረርሽኙ ብቻ ሳይሆን እርስ በርስ በመተላለቅ ነው። በአገራችን ታሪክ ውስጥ ዘመነ መሳፍንት ተብሎ የሚታወቀው ክፍለ ጊዜ ዘመነ መቅሰፍት፣ ዘመነ መከራ፣ ዘመነ ጭካኔ፣ ዘመነ አራዊት ተብሎ ሊጠራ የሚገባው ነው። ይሁንና ያ ሁሉ የእርስ በርስ ፍጅት እያለ የዓለም ጠንቅ የነበረው የቱርክ ኃይል ወይም የአረብና የግብፅ ግፊያ በኢትዮጵያ ምድር ላይ ብዙ ድል እንዲኖረው አለማድረጋቸው ሲታይ ደግሞ እነዚህ ጨካኞች አባቶቻችን እንድንኮራና እንደ ባለውለታነታቸውም እንድናከብራቸው እንድንወዳቸው እንገደዳለን። አገራቸውን ራሳቸው ቢበድሏትም ከነሱ በሚከፋ ጠላት እንድትጎዳ አልተዋትም። ቢሆንም ኢትዮጵያን ጥሎ ያልጣላት ጠባቂ አምላኳ ብቻ ነው። እነዚህ ልጆቿስ እርስ በርሳቸው ታግለው ሲወድቁ የሌላ መረጋገጫ ለመሆን የደረሱበት ጊዜ ተቃርቦ ነበር። ይህን የሚያውቅ አምላኳ ከሞት ድኖ ከጥፋት እንዲያድናት የመረጠውን ልጇን ከአንዱ አጥፊ መስፍን ጨካኝ እጅ ለማዳን ለማጣፋት የታዘዘውን አሽከር አዘዘ። ስለዚህ ልጁን ለመስረቅ የተላከው የደጃዝማች ማሩ ሎሬ፣ ውቤ፣ ጎሹ፣ ሳህለ ስላሴ፣ ሰባጋዲስ እያሉ ማሩ ቢቀር ምን እንዳይመጣ ነው ህፃን ልጅ የምገለው ብሎ ህፃኑን ለማስረፍ ቆረጠ። በዚህ ሁኔታ ከልጅ ኃይሉ ጋር ተስማሙና ሰውየው ሲወጣ ወይዘሮ አትጠገብ ወደ ልጅ ኃይሉ ተመለሱ። ልጅ ኃይሉም እንግዲህ ተነሽ፣ ጊዜ እንዳናበላሽ አሉ። ነገሩ እንዴት ነው አሉ ወይዘሮ አትጠገብ። አሁን የውይይት ጊዜ አይደለም፣ ለመንገድ አጫውትሻለሁ አሉ ልጅ ኃይሉ። ለመሆኑ ሰውየው ነው ምን ይንሳል? አምኜዋለሁ፣ ጥሩ ክርስቲያን ነው። አሁን ተነሽ፣ እንዳይቀልድብን። አይቀልድብንም ነው እኮ እምልሽ። ከዚህ በኋላ ወይዘሮ አትጠገብ ልጁን ለመጀመሪያ ጊዜ ባንቀልባ አዘሉት። ቂጣዎቹ የተቋጠሩበትን ነጭ ከረጢትና የጌጥቃዎቻቸው የተቋጠሩበትን እራፊም በእጃቸው አንጠልጥለው ያዙ። ልጃይሉም ሲጠራርዙ የቆዩትን ዕቃዎች ያዙና ራሳቸው ብቻቸውን ለ14 ዓመታት ከወይዘሮ አትጠገብ ጋር አንድ ዓመት ከጥቂት ወራት ተግዘው የኖሩባትን ጎጆ ላይቶች፣ ለቁንጮች፣ ለዙሃኖችና ለሌሎችም ተባዎች ጨርሰው ለቀውላቸው ሹልክ ካሉ። እድሜ በደጃች ማሩ እንጂ ለነሱ እንኳ አንዱ ይተኩላቸው ይሆናል። ከዚያም ከፈረሰው ካበኩል ቀስ ብለው ወጡና ከሰውየው ጋር ወደ ተቃጠሩበት ግራ ሄዱ። ልጃይሉ ወይዘሮ አትጠገብ ጥቂት ለየት ብለው እንዲቆሙ አድርገው ወደ ዛፉ ስር ቀረብ ሲሉ ሰውየው ሁለት ጦሮች ባንድ እጁ ያንድ ፈረስ ለኮ በሌላ እጁ ይዞ ቆሞ አገኙት። ከዛፉ ስር ላይ ሁለት ጋሻዎች ተቀምጠው ነበር። ነገር ግን በጨለማው ምክንያት ተለይተው አይታዩም ነበር። መጡ እሚቴስ አለ የደጃዝ ማጫሽከር በሹክሹክታ። መታለች አሉ ልቻይሉም ቀስ ብለው። የታሉ ተወጣን አልቀረ መፋጠን ነው እንጂ አለ ሰውየው። ልቻይሉ መለስ ብለው ወይዘሮ ስትጠገብን ከቆሙበት ወደ ዛፉ ስር አመጧቸው። እንግዲህ ይህን ፈረስ እመይቴ ይሄዱበት። ተበቅሎ ፈረስ ይገርማል ብዬ ነው ፈረስ የጫንኩት። ለነሱ ግን ልጁን ሰርቄ ታመልጥ እንዲመቸኝ ነበር ያልኳቸው አለ ለካሳ ህይወት ብሎ የከዳው የደጃዝማች ማሩ አሽከር። የለም ግድ የለም፣ እኔ ቅድም ገመድ ስፈትል ቆይቼ ይዣለሁ። በሌጣ ፈረስም ቢሆን በገመዱ ሸብቤ ሄዳለሁ ብዬ ነው አሉ ልጃይሉ። ምን ማለት ሆኖ ጌታዬ? እርጥብ ህፃን ከነናቱ በሌጣ ፈረስ ሲሄድ እኔ በኮርቻ ላይ ሄዳለሁ? ምን ይጎዳኝ ብለው ነው? እኔ ባኮን ፈጣና ደጋዳሞት ነው ያደግኩት። በሌጣ ፈረስም ቢሆን በደንብ መጋለብ እችላለሁ አለ ሰውየው። እሺ ይሁን፣ እግዚአብሔር ዋጋህን ይክፈልህ። እኔስ መቼም ምንም አልሰራልህ። ልጁም ቢያድግ አያውቅህ አሉ ልቻይሉ ተከዝ ብለው። ከዚያም ገመዷን አወጡና ባይሆን እንኳ ፈረሱን በዚህ ሸብበዋ አሉ። ይህስ በጣም ያስፈልገኛል፣ እኔ በጭራሽ አላሰብኩትም ነበር። ይበሉ፣ ቶሎ መንገድ ቀጥሉ። እርሷም ጎንደር ደርሶ ማደር ይገባዎታል። እኔም ሰዎች ለይተው ከሚያውቁኝ ቦታ አርፌ ማደር አለብኝ ካለ በኋላ አንዱን ጦርና አንዱን ጋሻ እየሰጠ በዚህም ራስዎን ይጠብቁ አላቸው። እሺ እንሂድ አሉ ልጃይሉ። ከዚያም ከድጋቸው ፈተው በእጃቸው ይዘውት ከነበረው ጥሬ ወርቅ አያሌን ከብሎች አንስተው ባይሆን ለስንቅ እንኳ ብትሆን ይችን እንካ እባክህ አሉት። ምን ነው ለምን እንደዚህ ይቸገራሉ? ለመሆኑ ቅድም ያልኩትን አልሰሙኝም? ከደጃዝማች ብዙ ነገር ተቀብያለሁ እኮ አለ ሰውየው። በል እንግዲህ እግዚአብሔር ይከተልህ ዋጋህንም ይክፈልህ አሉ ልቻይሉ። አሜን አለ ሰውየው። ሰውየው ከሁለቱም ከተሰናበተ በኋላ መንገዱን ሊቀጥል ሲል ልቻይሉ በድንገት አነሱና ወንድሜ፣ የሰው እግር የሚደርስበት አይታወቅም፣ ለመሆኑ ስም ማን ነው አሉ። ደፈርሻ አለ ሰውየው። ደፈርሻ ማን? ደፈርሻ ወሰን። አሁን ለመሄድ የቆረጥከው ወዴት ነው? አሁን ይህን መረጥኩ ልል አልችልም። ምርጫዬ ወደ የትም ሂጄ ተደጃዝማች እጅ ማምለጥ ብቻ ነው። በል እግዚአብሔር ይከተልህ። አሜን። ሰውየው ሲሄድ ልጃይሉ ወይዘሮ አትጠገብን ደግፈው ከፈረሱ ላይ አስቀመጡና የተጠረዙትን ዕቃዎች ከደሃራው ላይ አንጠልጥለው የፈረሱን ለኮ ይዘው እንደ መሮት እያሉ በመሳብ ወደ ጎንደር ግስገሳ ጀመሩ። ያ የተባረከ ሰው ደጃዝማች ማሩ ልጁን በምንም ሁኔታ አሰርቀው እንደነ ሙሴ እንደነ ባህራን ሰው አንስቶት እንዳይተርፍ እንኳ ሳንቀው ገለው ዘመዶች ወንዝ ሊጥሉት አቅደዋል። ይህን ለመፈጸም የታዘዝኩትም እኔ ነኝ። እኔ ግን ይህን ከማደርግ በሕፃኑ ላይ የታሰበው ነገር በእኔ ላይ ቢፈጸም ይሻለኛል። በአራት አያቶች የክርስቲያን ዘር ነኝ። የእናቴ አባት ትግሬ፣ የአባቴ እናት ሸዋ መንዜ ሲሆኑ እናቴም በእናትም በአባትም ጎጃሜ ናት። ምንም ቢሆን የክርስቲያን ዘር ሁኜ ይህን የአረመኔነት ሥራ ለመሥራት ልቤም እሺ አይለኝ። አሁንም እኔ በምችለው ሁሉ እረዳዎታለሁና ለማምለጥ ይሞክሩ። እርሶ ከተዘጋጁ እኔ ነገ ማታም ቢሆን ልሸኞት እችላለሁ ያላቸውን ሁሉ ለወይዘሮ አትጠገብ ለመንገር ጊዜና የመንፈስ ረፍ ስላላገኙ ምንም ሳይነግሯቸው ዝም ብለው እየሮጡ ፈረሱንም በግድ አሰገሩት። ምዕራፍ 10 ደወል። ጊዜው ከቀኑ 4 ሰዓት ግድም ይሆን ነበር። የጎንደር አባት አብዛኛውን ጊዜ ደወልና ከበሮ ሳይጮሁባቸው እንደማይውሉ ቢታወቅም በዚያ ቀን በዚያ ሰዓት በአባ አብየ ጊዜ ቤተ ክርስቲያን ደወል የሚያስደውል ሰላማዊ ምክንያት አልነበረም። ወይ አንድ ሰው ሞቶ ለፍትሐት ጥሪ መደረጉ ይሆናል፣ ወይም ሌላ ሰላማዊ ያልሆነ ምክንያት መኖር ነበረበት። ደወሉ እንደተሰማ ከቤተ ክርስቲያኑ ዕቃ ጠባቂ መነኩሴ እስከ ደብሩ አለቃ ያሉት የቤተ ክህነት ሰዎች ቀስ በቀስ በቤተ ክርስቲያኑ ምድረ ግቢ ተሰበሰቡ። ነገር ግን ዙሪያውን ቢያዩ የአንድ ታላቅ ሰው ሬሳ ከናልቃሹ ቀርቶ ካህናቱን ለፍትሐት የሚጠራ መልእክተኛ እንኳ አልነበረም። ብቻ ከመረዋው መስቀያ ስር አንዲት ወይዘሮ ሕፃን ልጅ ታቅፈው ያለቅሱ ነበር። የደብሩ አለቃ የሴትየዋን ሁኔታ እንዳዩ እስቲ ያችን ሴትዮ ወደዚህ ጥራት ብለው አንዱን ዲያቆን አዘዙ። ዲያቆኑም በፍጥነት ሂዶ ሴትየዋን ወደ ደብሩ አለቃ ፊት እንዲቀርቡ ነገራቸው። እርሳቸውም ወደ አለቃው ፊት ቀረቡ። አለቃው ደወል የሚደወልበትን ምክንያት ቢያውቁም ጉዳዩ እንደኔ ሴትዮ ላለ ሰው የሚያስፈልግ አይመስልም። አንድ ሰው ከአንድ ባለጋራው ጋር በጠብ ቆይቶ ጠላቱ እየበረታበት ሲሄድ፣ ወይም አንድ ከፍተኛ ባለስልጣን አንዱን ሰው ይዞ ከፍተኛ ቅጣት ለመቅጣት በሚፈልግበት ጊዜ መድረሻ ሲቸግረው ወደ አንድ ታላቅ ቤተክርስቲያን ሂዶ በመደወል ምጥን ይላል። የቤተክርስቲያኑ ካህናትም የተፈራውን ሰው በመለመን ተማጣኙን ሰው ያማልዱታል። ነገር ግን አንዲት ሴትን ከነ ሕፃኗ እስከዚህ አስጨንቆ የምጥንታ ደወል እንድትደውል የሚያስገድዳት የማን ግፈኛ ነው? ይህ ሐሳብ በአእምሯቸው መጥቶ የደብሩን አለቃ በጣም ተነተናቸው። ሴትየዋ ወደ ፊታቸው እንደቀረቡ እንደምን አርፍደሻል እቴ? አሉ የደብሩ አለቃ። እግዚአብሔር ይመስገን አሉ ሴትየዋ። ያጋጠመሽ ችግር ምንድን ነው? ችግሬ ብዙ ነው ጌታዬ። በዚህ ደብር እንድትደውይ ያደረገሽ ዋናው ችግርሽ ምንድን ነው? አንድ ትልቅ ሰው ተጣልቶኝ ነው። ባለቤትሽ የነበረ ሰው ነው? ኧረ አይደለም። ባለቤት የለሽም? የለኝም። ወንድሞች ወይም ሌሎች የቅርብ ዘመዶች የሉሽም? የሉኝም ጌታዬ። የሰው ደሃ ስለሆንኩ አይደል ሁሉ መከራ የሚደርስብኝ? አሉና ሴትየዋ እንባቸውን እንደ ጎርፍ ያወርዱ ጀመር። ታዲያ እስቲ የሚያስቸግርሽ ሰው ምን ሰው ነው? አሉ የደብሩ አለቃ። ደጃች ማሩ ናቸው ጌታዬ፣ አሉ ሴትየዋ። ማሩ? ማሩ? የትኛው ማሩ? አሉ የደብሩ አለቃ። ማሩ የፈንጃው ናቸው፣ አሉ ሴትየዋ። እኛ ትልቅ ሰው? አሉ የደብሩ አለቃ በነገሩ ደንግጠው። አዎ ስማቸውማ ትልቅ ነው፣ አሉ ሴትየዋ። አረ በዚህ የሚገመቱ ሰው አይደሉም። ለመሆኑ ምን አገናኛችሁ? እስከዚህ ራሳቸውን ዝቅ እያደረጉ አንዲት ድሃ ሴት ያጠቃሉ? እርጉዝን ያቅፉ ይደግፉ እንደሚባለው እንዳንቺ ያለችን ሴት ቢቸግራት ይረዳታል፣ ብትበደል ያክሷታል እንጂ እንዴት እንደዚህ ያደርጋሉ? አሉ አለቃው። ቢበድሉኝ እንጂ ቢረዱኝማ በማንደለይ ለመሆኑ በደሉ እንዴት ነው? ባለቤት የነበሩት ሰው የሳቸው ግዞተኛ የነበሩ በመሆናቸው አሁን አምልጣው እኔ ተዚህ ያድርሰው ወደ ቋራ ሸሽተዋል። ቋራ ምን አለው? የትውልድ አገራቸው ነው። ቀደም ሲል የደጃዝማች ማሩን የእህት ልጅ ወይዘሮ ወለተ ተክሌ አሁን የበገን ድሩ ደጃች አንዳዋ ያገባቸውን አግብተው ይኖሩ ነበር። በኋላ በግዞት እንዳሉ እኔን አግብተው ጥቂት እንደቆየ ይንፋን ተወለደ። በእርሱ ምህኛት ደግሞ ሌላ አዲስ ጠብ ተፈጠረ መሰለኝ። እኔንና ልጁን ይዘው ጠፉ። ደጃዝማች በጥብቅ እንደሚከታተሏቸው ስላወቁ እኔን ተዚህ ደብቀው ወደ አገራቸው ሄዱ። አሉ ወይዘሮ አትጠገብ። ዛዲያ ደጃዝማች አንቺን ቢያገኙ ይጣሉሻል ማለት ነው? አሉ አለቃው። ይሁንብኝ ነው እንጂ የደወልኩ። እንጃ እንዲያው ፈርተሽ እንጂ ደጃች ማሩን ያህል ሰው አንቺን አንዲት ምስኪን ሴት እስከዚህ ይከታተላሉ ብዬ አልገምትም። አሉ አለቃው። አለቃው እየደጋገሙ የደጃች ማሩን ትልቅነትና የእሳቸውን ትንሽነት እያጋነኑ በመናገራቸው ወይዘሮ አትጠገብ እንዲያውም ሆድ ብሷቸዋል። ቁጣቸው ቱግ አለባቸው። የእኛ ካህናት ቀን የሰጠው ስታዩ በከንቱ ውዳሴ መካብ፣ የተጎዳ ቀን የጎደለበት ስታዩ መናቅ ማዋረድ ልማዳችሁ ነው። እኔ ማሩ ጌታ አይደለም መቻልኩና ጌታው ትልቁ ሰው እያሉ ያሞግሱልኛል። እኔስ ቀን የጎደለብኝ ድሃ መሆኔን መቻጣሁትና 10 ጊዜ ምስኪን ምስኪን ይሉኛል። ደግሞ ተግፈኛ እስኪ አማልዱኝ አልኩ እንጂ ልመና አልመጣሁባችሁ። አሉ ወይዘሮ አትጠገብ ከፍ ባለ ድምፅ። ሕፃኑ ስላለቀሰባቸው ጡቱን በቀሚሳቸው አንገት እያወጥተው አጎረሱትና ወደ አለቃው ቀና ብለው ተመለከቱ። አለቃውም ያልጠበቁት ነገር ስላጋጠማቸው የሚመልሱት ተቸግረው ሲያቅማሙ ከቆዩ በኋላ ወዳጄ እኔ የምለው እኮ እንዲህ አይደለም፣ መበደል አይገባቸውም ነበር ነው ያልኩት። አሉ ጌታዬ፣ እኔም በጊዜ የጥጋበኞች ወገን ነበርኩ። ተማሩ የማያንስ ባል ነበረኝ። ተማሩ የሚበልጡ ወንድሞች ነበሩኝ፣ አለቁ። ታዲያ አሁን ማሩን ለማጥቃት እግዚአብሔርን ልክሰ? እርሶ እግዚአብሔርን ይዳኙልኛል? አሉና ወይዘሮ አትጠገብ ያን የክረምትና በጋ መለዋወጥ ምንጩን የማይቀንሰው የእንባ ጎርፍ በሁለቱም አይኖቻቸው ለቀቁት። ኧረ ይች ሰው ነገረኛ ናት ባካችሁ፣ አሉ የደብሩ አለቃ። በዚህ ጊዜ አንድ ቄስ ወደ አለቃው ፊት ቀረብ ባሉና ጌታዬ፣ ሜቴ የሚሉት እውነት ነው? አሉ። የምታውቀው ነገር አለ እንዴ? እስቲ ንገረን፣ አሉ አለቃው። ሜቴ አያውቁኝም፣ እኔ አውቃቸዋለሁ። የደጃዝማች መርሶ ባለቤት ሳሉ ነው የማውቃቸው፣ አሉ ቄሱ። መርሶ? የቱ መርሶ? አሉ አለቃው። መርሶ ጎንደሬው። አይደረግም። እርግጥ ነው ጌታዬ? የነገር እውነት ነው ቴ? አሉ አለቃው ወደ ወይዘሮ አትጠገብ እያዩ። ምኑ? አሉ ወይዘሮ አትጠገብ። የደጃዝማች መርሶ ባለቤት ነበሩ? ነበር። ምን ያደርጋል? እርሱስ ነበር። ወይዘሮ አትጠገብ አይደለም የሚባሉት? እርግጥ ነው እሱ ነው ስማቸው፣ አሉ ቄሱ በችኮላ። ቆይ አናግረን እንጂ አንተ ደግሞ እርሳቸውን እኮ ነው የጠየቅኩ፣ አሉ አለቃው። እውነታቸውን ነው፣ ያው ነው ስሜ፣ አሉ ወይዘሮ አትጠገብ። በፋሲል አጥንት በሱስንዮስ አጥንት እመቤቴ አይቀየሙብኝ፣ እኔ እኮ አንዲት ምስኪን ሴት መስላኝ ነው ጌታዬ። ማንኛውም ሰው ብትሆን ሌላውን ናቃት ያቃት እንጂ ቤተ ክርስቲያን አምና ስትመጣ እንዴት ንቀትና ውርደት ይደርስባታል? ወይ ጎንደር የእነዚያ ታላላቅ ነገስታት ከተማ፣ ያ የትክክለኛ ፍርድና የእውነት ከተማ፣ የነ ጻድቁ ዮሐንስ የነ ኢያሱ አድያም ሰገድ የነ በካፋ የነ ምንትዋ የነ ፋሲል ከተማ በቤተ መንግስቶችሽ እንኳን ተራደሃና መስፈን ኩልኩማው ኩልፍርድ ያገኙብሽ የነበር ያልፎ ተረፉኖ ቤተክርስቲያኖችሽ እንኳ በደሃ ፊታቸውን የሚመልሱ ለሀብታም ፊት የሚያደሉ ሆኑ። እንግዲህ እግዚአብሔር የወንጂ ለማናበት ይባላል አሉ ወይዘሮ ማትጠገብ። አለቃውም እሳቸው እንዳሉት አንዲት ምስኪን ሴት ሳትሆን አንዲት ታላቅ ነቢይት ቆማ ኢሳይያስና ኤርምያስ በኢየሩሳሌም ከተማ ያሰሙት የነበረውን የመሰለ ትንቢት የተናገረች መሰላቸው። ያዲያ አሁን ምን ይመስላሉ? ሰውየው ደግሞ በቅርቡ አይገኙ። እንግዲህ ስዕልና መስቀላት ይዘን ሰው እንላክና የታቦታችንን መልእክት እናድርሳ አሉ አለቃው። ጥሩ ነው ጌታዬ፣ እኔ በዚህ ተደብቄም እቀመጥ ነበር፣ ግን ሀብቴ ሁሉ ያለው ደምቢያና አንፍራዝ በመሆኑ በዚያ እንደ ልቤ መተላለፍ ሳልቻልኩ ችግር ይደርስብኛል ብዬ ነው አሉ ወይዘሮ አትጠገብ። አረ ግድ የለም መቤቴ፣ እንደምንም አድርገን እናስታልቆታለን አሉ የደብሩ አለቃ በትውት ቃል። በዚህ ሁኔታ አብየ ጊዜ ደብር አለቃና ካህናት በታቦቱ ስም ስዕልና መስቀላት ይዘው ወደ ደጃች ማሩ ላኩና ወይዘሮ አትጠገብንም ሆነ ህፃኑን በክፉ ላያስቡ ቃል አስገባቸው። እግዚአብሔር ደጃች ማሩን ከገሃነም ለማትረፍ የፈለገ ይመስላል። በቤተ ክርስቲያን ስም ለመጣ ነገር ሁሉ ፍጹም ታማኝ ናቸው። ስንቱን ውል፣ ስንቱን ስምምነት፣ ስንቱን ዝምድና ለቀላል ጥቅምና ክብር ብለው ገደብ ሲያስገቡት ጥቂት ቅርታ እንኳ አይሰማቸውም። በቤተ ክርስቲያንና በካህናት ፊት የማሩበትን ነገር ግን ማሩ ቀመስ እየተባለ እስከዛሬ የሚጠራውን እንደ ግል ንብረታቸው የሚቆጠር የነበረውንም ግዛት ያሳጡታል ቢባል እንኳ ለማፍረስ አይሞክሩም። በተለይ የህፃኑ ግድያ ጉዳይ ሰው ሳያውቀው በድብቅ እንዲፈጸም እንጂ ህዝብ አዳም በአዋጅ ካወራው በኋላ ማድረጉ እጅግ አሳፋሪ ስለነበር ከመጨረሻውም ያላሰቡትና አንድ ከዳተኛ ሎሬ ስም ለማጥፋት ያሰራባቸው ነገር አስመስለው በመግለጽ በመሐላ የይቅርታ ቃላቸውን ለአብየ ጊዜ ታቦት መልክተኞች ሰጡ። ወይዘሮ አስጠገብም ካሳን በአብየ ጊዜ ቤተክርስቲያን ክርስትና ካስነሱ በኋላ በደንቢያም በጎንደርም እየተቀመጡ ሲያሳድጉት ልክ በሰባት ዓመቱ በጎርጎራና በደንቢያ ወሰን ላይ በሚገኘው በቸንከር ተክለ ሃይማኖት ቤተክርስቲያን ትምህርት እንዲጀምር አስገቡት። ምዕራፍ 11 እኔ እነስ ከኢየሱስ የተባለው መጽሐፍ በስምንተኛው ሺህ ጊዜ ሁሉም እኔ ነግስ እያለ አንዱ ባንዱ ላይ ይነሳል ይላል። እውነት ነው። በየዘመኑ በብዙ አገሮች እኔ ነግስ የሚለው የትንቢትና የትዕቢት ቃል በአስደናቂ ሁኔታ ሲፈጸም ታይቷል። በብዙ አገሮች የመንግስታቱ መሪዎች ሲገለባበቱ በየመቱ የሚደረገው የመንግስት ለውጥ በአገራችን ያውም የትውልድ መሬት በሚባለው ክፍል በየመቱ የሚደረገውን የጭቃ ሹምነት ለውጥ ወይም ከፍተኛ የግብዝና አበል ኑሮት ተወላጆች ሁሉ የሚጣሉበትን የሀብታም ቤተክርስቲያን የግብዝና ሹመት ይመስላል እንጂ አንድን ነጻ አገር የሚመራ መንግስት ለውጥ ሊመስል አይችልም። ከዚህ ላይ ያለው ችግር የሰዎቹ መለዋወጥ አይደለም። በየተራ መተሳሰሩ መገዳደሉም ግድ የለም ችግር አይደለም ይባል። ነገር ግን አንድ የጸናና ጥሩ አመራር ያለው መንግስት ኑሮት ጥሩ ግሮ ሰርቶ የራሱን ጠቅላላ ኑሮ መለወጥ ለሚፈልገው ያገሩ ህዝብ እድገት አላማው ስልጣን ሽሚያ ብቻ የሆነው ይህ አይነቱ ለውጥ ዋና እንቅፋት እየሆነ መገኘቱ ነው። በሀገራችን ይህ አይነቱ የኔነግስ ደዌ ተነስቶ ኢትዮጵያ ህዝብ ከታላቅ ችግር ላይ የወደቀበትና ከመጨረሻው ውድቀት ላይ ሊደርስ ተቃርቦ የነበረበት ጊዜ ግን በታሪካችን ዘመነ መሳፍንት እየተባለ በሚጠራው ክፍለ ጊዜ ላይ ነው። በዚያ ጊዜ እያንዳንዱ ራስ እያንዳንዱ ደጃዝማች ሲቃዥ የሚያዝረው በአክሱም ሲሆን ቤተክርስቲያን ታላቅ በዓል ተደርጎለት ነጋሪቱ፣ መለከቱ፣ ጥሩምባው፣ እምቢልታው፣ እንዚራው እየተደባለቀ እልልታው፣ ሆታው መሬት እያነቃነቀ ዘውድ ሲደፋ ነበር። እንደዚህ ይሁንና አብዛኛው ስልጣን ተሿሚ ራሱ የዘውድ መስፊያ በመሆን ፈንታ በሰላ ጎራዴ ከአንገቱ ላይ ተበጥሶ ወድቆ በየጦሩ ሜዳ እየቀረ በዚያም ያልፈው መንገደኛ ሁሉ የነገሌ አጥንት እያለ የሚተርትበት የራስ አጥም እየተወ ያልፍ ነበር። በዚህ ሁኔታ ሁሉም ለየራሱ እነግስ ሲል በመካከሉ የተጎዳው መላው የኢትዮጵያ ህዝብ ነው። በጣም የሚያሳዝነው ኢትዮጵያ ያ አይነቱ እድል ከደረሰባት ጊዜ አስቀድሞ እንደነ ካሌብ፣ እንደነ ገብረ መስቀል፣ እንደነ ላሊበላ፣ እንደነ አምደ ጽዮን፣ እንደነ ሰርጸ ድንግል፣ እንደነ ዘርዓ ያዕቆብ፣ እንደነ ናዖድ፣ እንደነ ዳዊት፣ እንደነ ፋሲል፣ እንደነ አርያም ሰገድ፣ እንደነ ገላውዲዮስ፣ እንደነ ጻድቁ ዮሐንስ ያሉ ታላላቅ ነገስታት የነበሯት መሆኑ በመላ ኢትዮጵያ ሲታወቅ፣ በዚያ ጊዜ ከነሱ አንዱ ለመሆን ምኞት ይሁን አሞት፣ እድልም ይሁን ጉልበት፣ ተስፋም ይሁን ሃይማኖት ያለው አንድ እንኳ አለመገኘቱ ነው። እርግጥ ነው ዘውድ መጥፋት ሁሉም ይመኙ ነበር። ግን ከዚያ በኋላ ያለው ምኞታቸውና አላማቸው ከጎንደር ከተማ አካባቢ ሳይወጣ ታፍኖ ቁጭ ይል ነበር። ጎን የተሰማው ሁሉ በየፊናው እየተነሳ ያችን ለጉድ የተቀመጠች ያችን ባስጊ ማዕበል በተሸፈነ ዓለም ብቻዋን ብቅ ብላ የምትታይ ደሴት፣ ያችን ባለአራት ተራራዎች ላይ አርፋ የፍጡራንን ዘር ጨርሶ ከመጥፋት እንዳዳነች የኖኅ መርከብ፣ የአፍሪካን ክፍለ ዓለም የነጻነት መርከብ በተራራዎቿ አናት ላይ አሳርፋ በማቆየት ጨርሶ ከመጥፋት ያዳነች አገር፣ ያችን ለታምር የተፈጠረች ኢትዮጵያ በየጎኗ ይዘው ይጎነታትሏት ነበር። አላማቸው የግል ፍላጎት ብቻ የሆኑት አንዳንድ መሳፍንቷም ለራሳቸው ጠቃሚ መስሎ ከታያቸው የሀገሪቱ አጥፊ ጠላቶች ከሆኑት ጋር እንኳ ተሻርከው ተወዳዳሪ ወንድማቸውን ለማጥቃት ይነሱ ነበር። ደጃዝማች ማሩም ለነበራቸው የመንግስት ፍላጎት ጋብቻ ሰርቢያቸዋለሁ ብለው ካሰቧቸው ሰዎች ከልጃቸው ባል፣ ከደጃዝማች ወይና ከሚስታቸው ወንድም ከራስ ኢማም ጉብሳ ጋር በስልጣን እና በግዛት ሽሚያ ተጣሉ። ራስ ኢማም ጉብሳም በዘመኑ ይሰራበት የነበረውን የጭካኔና የሰው መፍቻ ዘዴ በመከተል ለክርስቲያኑና ለአማራው የደጃዝማች ማሩ ግዛት ርኅራኄ እንደማይኖረው ያመኑበትን የወሎን የእስላም ጦር ለቀቁበት። በጊዜው የነበሩ መሳፍንት አንዱን ክፍል በጣም ለማጥፋት ሲፈልጉ በዘር፣ በሃይማኖት ወይም ባለፈ ግጭት ምክንያት ቂምና የመበቀል ፍላጎት ያለውን ክፍል መርጠው ይልቁበታል። አይወዲያ ቂም ቂም፣ መሀይምነት መሀይምነት፣ ለራስ ወገን መቅናት ለራስ ወገን መቅናት ምን ይነገራል? ራሱን አውሎ የሚገባው ጎበዝስ ራሱን ተከላክሎ ራሱንም አጥቅቶ ይሞታል። አይ ሴቶች፣ አይ ህፃናት፣ አይሽማግሎችና መበለቶች ጉዱ መከራው በነሱ ላይ ነበር። እንደበግ እየተጋደመ በሰይፍ በጎራዴ በካራ የሚተረደው የሚሰለበው የሚቀጠለው አብዛኛውን ጊዜ ያው ሴቱ ሕፃኑና እርጅና የተጫነው ነበር። ያፈረሰ ቄስና ደብተር እንኳ ገብተው እንዲረግጧቸው የማይደፈሩት ቤተ መቅደሶች ይበዘበዙ። ሕጋዊ ቄስ ወይም የቅስናና ከዚያ በላይ የሆነ የክህነት ማዕረግ ያለው ድንግል መነኩሴ ካልሆነ በቀር የሱ ዲያቆን እንኳ እንዲነካው የማይፈቀደው ጽላት ተወርጉሮ ይረገጥ ነበር። ይህ ሁኔታ ከተፈጸመባቸው ብዙ ቀኖች አንዱ የራሲማም ጦር ደንቢያን የወረረበት ቀን ነው። እጁ ከወሎና ካዳል የተጠራቀመው የራሲማም ጦር ደብረ ታቦር ተነስቶ ሲመጣ በየመንገዱ የበጌ ምድርን ህዝብ እየበጠበጠ ካለፈ በኋላ ፍርቃ በር ደርሶ ወደ ደጃዝማች ማሩ ግዛት ሲገባ የደረሰበትን ሁሉ ቤት ማቃጠል፣ ከብቱን መንዳትና ሰውን መግደል ጀመረ። ይህ ነገር በመላው ደንቢያ ቢሰማም የጀግናውን የማሩን ግዛት እስከ ከተማው ጥግ ደርሶ የሚወር ጦር አለ ብሎ ያመነ ስላልነበር በመሃል ደንቢያ ያለው ህዝብ ሁሉ ጸጥ ብሎ የዕለት ተግባሩን ያከናውን ነበር። የጭንቅር ተክለ ሃይማኖት ቤተ ክርስቲያን መምህራንም ወንበር ዘርግተው ከማስተማር ለማቋረጥ ምክንያት የሚሆን አደጋ አለ ብለው አላሰቡም ነበር። ጭንቅር ተክለ ሃይማኖት ጎርጎራና ከመሃል ደንቢያ ድንበር ለጥብ ካለው የደንቢያ ሜዳ በመጠኑ ከፍ ብሎ ከሚታይ ጥቁር መሬት ላይ ያለ ደብር ነው። በአካባቢው ልዩ ልዩ የግራር ቁጥቋጦች ከሚገኙ በቀር እንደ ሌላው የደንቢያ ክፍል ሁሉ ገላጣ የሆነ ቦታ ነው። በዚህ አካባቢ ችፍግ ብሎ የሚታየው ብቸኛ ዱር የቤተ ክርስቲያኑ አንፈት ብቻ ነው። ጭንቅር ተክለ ሃይማኖት በዘመኑ ገናና ከነበሩት ደብሮች አንዱ ስለነበር አንድ የታወቁ ታላቅ የመጽሐፍ መምህር ነበሩበት። ከኒህ ታላቅ መምህር መጽሐፍ ለማሄድ ከጎጃም፣ ከሸዋ፣ ከትግሬ ብዙ ተማሪዎች ያስከተሉ የቅኔ፣ የዜማ፣ የአቋቋም መምህራን ይሰበሰቡበት ነበር። መጽሐፍ የሚያሄደው ከታላቁ መምህር መደብ ስር ትንንሽ አትሮኖሱን ዘርግቶ ጥሬ ንባቡን ብዙ ቤት ይዘይበረ በመቅረቢያን እያለ ሲያነብ መምህሩ ብዙ ቤት ዘይወረ በመቅረቢያን እንጨት ጠርበው ድንጋይ ያለዝበው ጣዖታትን በሚያመልኩ ዝንጎች ምክር የማይሄድ ንዑር ነው፣ ክቡር ነው ሲሉ ተማመሪውም የመምህሩን ቃል ካዳመጠ በኋላ ወዘህጎ ያነብብ መዓልተ ወለሊተ ይልና ንባቡን ይቀጥላል። መምህሩም እንደተለመደው ከንግግራቸው በፊት ቃሉ ሳይጠፋቸው እንደጠፋባቸው አድርገው የሚፈልጉባትን የምትል ነገር ካቃሰቱባት በኋላ ህጉንም በቀንና በሌሊት የሚያነብ እንጂ ቀንስ ይሁን ሌሊት እንዴት ይነበባል ቢሉ ቀን ኢት ስርቅ ኢት ቀትል የሚለውን ሲያነብ ብሎ ማታ ስርቅ ቀትል የሚል ፈተና ቢመጣበት ቀን ያነበበውን አስቦ ለሊት ይፈጽማልና አንድም ሲሉ ተማሪው ቃላቸውን እያዳመጠ ሲያነብ የቅኔ መምህር ከአንዱ ጽንዛፍ ስር ቁጭ ብሎ ደበሎ የለበሱ ብዙ ተማሪዎች በጥጉ ተቀምጠው ሲያዳምጡ አንዱ ደበሎ ለባሽ ሲቆጥረው ያረፈደውን ቅኔ ሲነግር መምህሩ እያረመ ሲያስተካክልለት ከዚህ ላይ ዜማ ሰብረሃል፣ ከዚህ ላይ ፍርቅ ጸያፍ አግብተሃል፣ ሶበ በሚል ቃል ቅኔ አይጀመርም እያለ ሲያስነግረው የዝማሬ መስዋዕቱ መምህር ከፊቱ መጽሐፍ ዘርግቶ ለሚማረው ዝማሬ ጀማሪ ተማሪው ፓርኩ ለመራዊ የሚለውን አንቀጽ እንደመሰንቆ በሚያነበንብ ድምፅ ሲያንቆረቆርለት የዜማ መምህር ጾመ ድጋ ድሮ ጨርሶ ድጓ ለሚማረው ተማሪው ተሳልዎ የሚለውን አንቀጽ ያዜምለትና ተማሪውም የቸንከር ቤተክርስቲያን አጸድ በአራቱም ማዕዘን ከፍሎት በሚወጣ ድምፅ ይጮህ ነበር። የጳጳሙ መምህር ከአንዱ ወይራ ዛፍ ስር ቁጭ ብሎ የሚያዝያ ጊዮርጊስ ክብረ በዓል ዚቆች አንዱን ቅዱስ ጊዮርጊስ ሶበ ተከለለ ደሞ ማይ ወሃሊብ እምነሳሉ ፈልፈለ እያለ ይቁሙንና የመረግድን ጸናጽል አጣጣል ጣቱን በመፋጨትና እጁን ዝቅና ከፍ በማድረግ ያስተምር ነበር። ከዚህም በቀር ወንበሩ ያልሆነው ተማሪ በየዛፉ ስር ወይም በየጎጆ ሆኖ አንዳንዱ የሰኔል ጥላ የሰኔል ምንጣፍ ለኮፋዳ የሚሆን ግርሽ ስራ ሲሰራ፣ አንዳንዱም ልፋፈ ጽድቅ የሰኔ ጎልጎታ የተሻለ የጽህፈት ችሎታ ያለውም ታላላቅ መጽሐፍ ይጽፍ ነበር። አንዳንዱም ብራና ሲራምም ሲዳምስ ቀለም ሲያሽ ይገኝ ነበር። በዚያ ጊዜ በእድሜው ወደ 10 ዓመቱ ተዳርሶ የነበረው ካሳም ጾመ ድጋ ሁለት ጊዜ ዘልቆ ሶስተኛውን ክለሳ ደብረ ዘይት ላይ ደርሶ ነበር። በዚህ ቀን ወንበሩ ስላልነበር ዘወትር እንደሚያደርገው በየዛፉ ጎረጎምባ እየኖሩ አንዳንድ የቤተ ክርስቲያን ዕቃዎች በሌሊት የሚያበላሹ ሽኮኮችን ለማደን ትልልቅ ዛፎች ፍግ ብለው ወደሚገኙበት በኩል ሂዶ ነበር። በተለይ የዚያን ዕለት ጠዋት የቤተ ክርስቲያኑ ዕቃ ጠባቂ መነኩሴ ካሳን ጠርተው፣ ካሳ እኒህን ሽኮኮዎች መጨረስ አቅቶ ዕቃውን ፈጁብኝ እኮ፣ ባለፈው ዓመት ደህና ሳረፈኝ ነበር፣ ዛሬማ ያን የምትወደውን ድርሳነ ማህያዊ በጓዳ ረስቼው ኑሮ ጨርሳው አደረች ብለውት ስለነበር እንደሚያውቅበት በወፈንጠር ወጥመድ እያነቀ ለመፍጨት ቆርጦ ወጥቶ ነበር። አንዳንድ ትላልቅ ተማሪዎችም ከሽኮኮ ወድቃ ውስጥ የትምህርት አብነት አለ እያሉ በወጥመድ እየያዘ የሚገድላቸውን ሽኮኮዎች ይሻሙባቸው ስለነበር ካሳ ሽኮኮዎችን ሲገድ በሁለት ምክንያት ነበር የሚደሰተው። ሽኮኮዎች በሚመጡበት አንድ የዋርካ ጎረጎምባ ጥግ በአንድ የልምጭ እንጨት ጫፍ ላይ የወጥመዷን ገመድ ካሰረ በኋላ እንጨቱን አስጎንብሶ በፈንጥሯን አዘጋጅቶ እንደጨረሰ በወጥመዱ ስር ሽምብራዎች በትኖ ችፍግ ባለው የአገን ቁጥቋጦ ስር ተሸጉቶ የሽኮኳን መያዝ ሲጠባበቅ ከቤተ ክርስቲያኑ አካባቢ ባሉት ዛፎች ስር እንደዚያ ተሰራጭተው በሚንጫጩት መምህራንና ተማሪዎች ላይ ከቃላት አገላለጽ በላይ የሆነ እጅግ የሚዘገንን ዱብ ዕዳ ወድቆባቸው አየ። ነፍጥ፣ ጎራዴ፣ ጦር የያዘ ትልልቅና ትንንሽ ካራ የታጠቀ ቁጥር ስፍር የሌለው ወታደር እነዚያን ከመቶ የማይበልጡ እነዚያን በትር እንኳ ያልነበራቸው ሰዎች በቅጽበት ተቀራመታቸው። የክርስቲያን አምላክ የሟቾቹን ቁጥር ለማሳነስ ሲል ግማሹ ተማሪ ቅኔ ለመቁጠር ወደ የሜዳው፣ ግማሹ ቁራሽ ለመለመን ወደ የሰበካው እንደተበተነ፣ በተለይም ካሳ ሽኮኮ ለማደን ወጥቶ በጥቅጥቅ ቁጥቋጦ ስር እንደተደበቀ ይህ መቅሰፍት ደረሰ እንጂ ያ ሁሉ ቁጥሩ ከ500 በላይ የሆነ ተማሪ በአንድ ላይ ተሰብስቦ በሚገኝበት ጊዜ ያ ምሕረት የለሽ የራስ ኢማም ጦር ቢደርስ ማኑሮ ሁሉም አለቁ ማለት ነበር።
መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ መዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ፣ ሴቱን ሁሉ ንቆ ሲኮራ ሲኮራ። ወንዶንችን ወደደ ተኛ ካንቺ ጋር
ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንን ዝግጅታችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ለናምሹ
በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሱ ሲጠጣት እኔ መዩ ቱርክ ባይ የምሸሽና